የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19 እና በ22 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
በመካከላቸው የተፈጠረው ነገር ነው ኢትዮጵያ ውስጥ ቀውሱን ያባባሰ ያለው። ግን በእነሱ ለውጥ አመቱ ማለት አገሪቱ ውስጥ የተፈጠረው ሁኔታ ወደ ኋላ የሚመሳል ማለት አይደለም። በማናቸውም ሁኔታ ኢትዮጵያ ውስጥ የለውጥ እንቅስቃሴ ይገፋ መጥቷል። የለውጥ እንቅስቃሴ ኢትዮጵያ ሁሉ በጋራ ተጠቃሚ የሚሆኑበት ስርዓት እንዴት እንዳለ የሚለው ነገር እያነጋገረ እንዳለ እገነዘባለሁ። ሚዲያውም ኃላፊነት አለበት። ከዚህ አንጻርም እኛም መረጃውን መስጠት ሲሳሳውም በመረጃዎች መካከል፣ በህዝብ መካከል፣ በሃይማኖቶች መካከል ለዚህ ቅራኔ የሚያባብሱ ነገሮች ላይ እሱን እየጠነቀቀ እየሰራ መሆኑ
በቋፍ ላይ ያለችን ሀገር ወደ ባሰ መቀመቅ ውስጥ እንዳንከታት በእኛ በኩል በጥንቃቄ፣ ለኢትዮጵያ ህዝብ ደግሞ ይህ የመከራ ጊዜ ያልፋል፣ ወደዛ ወደ ገደል ሊገፋ የሚፈልግ ኃይል አለ፣ አስቀድመ ማወቅ መጠንቀቅ አለብን የሚሉ ጽሁፎች እንጂ እንደዚህ ተገኝ ተብሎ አንዳንድ ሚዲያዎች እንደሚያደርጉት ትራርጠን ሳናረጋግጥ ለህዝቡም ይጥቀም ይጉዳ ሳንመዝን የምናወጣቸው ነገሮች የሉም። በኢትዮ ሚዲያ በኩል
ሁለት ፕሮግራሞች ዛሬ በአንድ ገጥመው
የአገር ጉዳይና የጠረጴዛ ዙሪያ ውይይታችን
በአገር ውስጥ ቀውስ ሲቀሰቀስ
አንዳች ተቃውሞና የለውጥ ጥያቄዎች አለያም እንቅስቃሴዎች ጎልተው በሚሰሙበት
በማህበራዊና የማህበረሰብም ሆነ በመደበኛ የመገናኛ ብዙሃን ከሚተላለፉ መልእክቶች ጋር መታሰብ ያለባቸው ጉዳዮች ይኖሩ ይሆን?
ለመሆኑስ የአካባቢ ራዲዮኖችና የማህበራዊ መገናኛ ብዙሃንስ ከመደበኛው መገናኛ ብዙሃን እኩል ኃላፊነት ይኖርባቸው ይሆን?
ትኩረት ሰጥተን እንወያይበታለን።
የሰማችኋቸው ከአራቱ ተወያዮች ሁለቱ ናቸው።
የትምህርት ጉዳይ ዛሬ የሚያነጋግረን
ስለ ትምህርት በአሁኑ ጊዜ የተጻፉትን ሳነብ ብዙዎቹ ትኩረቱ ወደ ፖለቲካ ሄደ አድርገው ነው ያቀረቡት። የትምህርት አሰጣጡ እንደው እንዳለ ከውጪ የመጣ ኢትዮጵያዊነትን ያልተላበሰ ስሜት የሚሰጥ አጻጻፍ ነው የሚነበበው።
የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ታሪክ፣
የከፍተኛ ትምህርት መቋቋምና መስፋፋት ጉዞ በኢትዮጵያ ርዕሱ ነው።
የሰማችኋቸው ደግሞ የመጽሐፉ ደራሲ ዶክተር አክሊሉ ሀብቴ ናቸው። እርሳቸውም ሰፋ ባለ ውይይት አብረውን ያመሻሉ።
በጥቅምት አንድ አጥንት ይባላል።
በንጉሥ አክሊሉ የመጽሔት ወግ የምንሰማው ይሆናል።
የሜኑ ዝርዝር ይበቃናል። አሉላ
ልክ ብለሃል። አዲሱ አንድም ለቅምሻ ያህል በቂ በመሆኑ
ሁለት ለፕሮግራሙ ከተያዘው ጊዜ ከራሱ ይሻማልና።
አሁን እርግጥ ነው ያልተነገሩትን ጨምረን በርከት ያሉ ዝግጅቶች ይዘናል። ጊዜው እንደፈቀደልን እናቀርባለን።
ጤና ይስጥልን አድማጮች፣ እንደምን ሰነበታችሁ? እንደምን አመሻችሁ?
ከእሁድ ጥቅምት 12 2010 ዓ.ም ተመረተ የራዲዮ መጽሔት ልዩ ልዩ ዝግጅቶቻችን ጋር አቀናባሪያችንን ንጉሱ ታምሬን ይዘን የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ ነን።
እሁድ ከሆነ ለቱ
የራዲዮ መጽሔት ነው ሰዓቱ።
ከዜናው በኋላ እንመለሳለን።
እንደምን አመሻችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ዛሬ በሶማሊያ መንገድ ዳር የተቀበሩ ፈንጂዎች ለስድስት ሲቪሎች ሕይወት መጥፋት ምክንያት መሆናቸው ተዘግቧል። ይህ የዛሬው ጥቃት የደረሰው ከአንድ ሳምንት በፊት በዋና ከተማ ሞቃዲሾ ከባድ መኪና ላይ የተጠመደ ፈንጂ ቢያንስ ለ368 ሰዎች መገደልና ሌሎች 228 መጎዳት ምክንያት ከሆነ በኋላ ነው። በዚያ ጥቃት አሁንም ሌሎች 60 የሚሆኑ የደረሱበት አይታወቅም። ሳይሞቱ አልቀሩም ነው የሚባለው። ከሞቃዲሾ ሰሜን 35 ኪሎ ሜትር ርቃ በምትገኘው በዳኒጋ መንደር ከርቀት በሚቆጣጠሩት ተቀባሪ ፈንጂ በደረሰው ጥቃት ሁለት ሴቶችና አራት ወንዶች መገደላቸውን የታችኛው ሸበሌ ምክትል አስተዳዳሪ አሊ ኑር መሐመድ አስረድተዋል። ፈንጂው አንድ መለስተኛ የመንገደኞች ማመላለሻ አውቶቡስ ነው የመታው ተብሏል። የሀገሪቱ ፕሬዚደንት መሐመድ አብዱላሂ ፋርማጆ እያደገ ለመጣው የሽብር ጥቃት ምላሽ ለመስጠት በያዙት ጥረት የዩጋንዳን ወታደራዊ እርዳታ ለመጠየቅ ዛሬ ወደ ካምፓላ በረዋል ተብሏል። በኒጀር አራቱ የዩናይትድ ስቴትስ ግሪን በሬት ወታደሮችና ሌሎች አራት የናይጄሪያ ኃይሎች በተገደሉበት ተመሳሳይ ጥቃት ትላንት በትንሹ ከ12 ያላነሱ ፖሊሶች መገደላቸውን የሀገሪቱ ባለሥልጣናት ተናግረዋል። ጥቃቱ የደረሰበት አካባቢ ኒጀር ከማሊ ጋር የምትዋሰንበት ሲሆን የአሸባሪዎቹ ዋና ምሽግ እንዳለበት ይታመናል። የትላንቱ ጥቃት የተፈጸመው ከዋና ከተማዋ ከኒያሚ ሰሜን ምዕራብ 200 ኪሎ ሜትሮች ርቃ በምትገኘው በአዮሩ ከተማ ውስጥ ነው ተብሏል። ከሁለት ሳምንታት በፊት የአራቱ የዩናይትድ ስቴትስ ወታደሮች በኒጀር መገደል ዋሽንግተን ውስጥ ከባድ የፖለቲካ ፍጥጫ የፈጠረ ሲሆን ህግ አርቃቂዎች ስለ ድንገቱ ተጨማሪ መረጃዎችን ለማግኘት እየጣሩ ነው። ትላንት በፍሎሪዳ ኩፐር ከተማ በዚያ ጥቃት ከተገደሉት አንዱ የሆነው የላ ዴቪድ ጆንሰን የቀብር ስነ ስርዓት ተፈጽሟል። የዚምባብዌ የረጅም ጊዜ ፕሬዝዳንት ሮበርት ሙጋቤ የድርጅቱን ዓላማዎች በዓለም እየተዘዋወሩ እንዲያስተዋውቁ የዓለም የጤና ድርጅት በቅርቡ የሰጣቸው የጉድዊል አምባሳደርነት ስያሜ ዛሬ ሰርዟል። የWHO ዋና ዳይሬክተር ቴዎድሮስ አድሃኖም ገብረኢየሱስ ሙጋቤን የሾሙት በዩራጓይ የሚካሄደው ጉባኤ ከመጀመሩ ሁለት ቀናት በፊት እንደነበር ይታወሳል። ለውሳኔያቸው የሰጡት ምክንያትም ሙጋቤ የአካባቢውን መሪዎች በማግባባት ይረዳሉ፣ ሀገሪቱም የጤናን አገልግሎት ለሁሉም ለማዳረስ ያላት ቁርጠኝነት የማይናቅ ነው የሚል ነበር። ወዲያው ግን ከ20 የሚበልጡ ድርጅቶች የቴዎድሮስ አድሃኖምን ውሳኔ በማውገዝ የጤና ባለሥልጣናት መደንገጣቸውንና በጥልቅ እንዳሳሰባቸው የሚገልጽ መግለጫ አውጥተዋል። የሙጋቤ የሰብአዊ መብቶች አያያዝ ሬኮርድ ብልሹ መሆኑንና በእርሳቸው የ30 ዓመታት አመራር የዚምባብዌ የጤና ጥበቃ አገልግሎት ፈጽሞ መንኮታኮቱን በመግለጫቸው አመልክተዋል። ድርጅቶቹ በዓለሙ ጤና ድርጅት የመጀመሪያው አፍሪካዊ መሪ በቴዎድሮስ አድሃኖም ገብረኢየሱስ ለሙጋቤ የተሰጠውን የጉድዊል አምባሳደርነት ሹመት ዩናይትድ ስቴትስ አሳዛኝ ስትል አውግዛለች። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን በአካባቢው የኢራንን ወታደራዊ ጥንካሬ ለመቋቋም በሚል አሜሪካ ከሳውዲ አረቢያና ከኢራቅ ጋር የነበራትን ግንኙነት ትላንት ወደ ተሻለ ከፍ ያለ ደረጃ አሸጋግረዋል። ቲለርሰን ዛሬ ሪያድ ውስጥ በሳውዲና ኢራቅ መካከል ግንኙነቶችን ለማሻሻል የተቋቋመው የትብብር ኮሚቴ የመጀመሪያ ስብሰባ ላይ ተገኝተዋል። ሚስተር ቲለርሰን በዚህ ወቅት ለሳውዲው ንጉሥ ሳልማንና ለኢራቁ ጠቅላይ ሚኒስትር ሃይደር አል አባዲ ሲናገሩ ሁለቱ አገሮች በባግዳድና በሪያድ መካከል ተቋርጦ የቆየውን የቀጥታ በረራ እንዲቀጥል መወሰናቸው ከፍተኛ ጠቀሜታ አለው ብለዋል። በመጨረሻም የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ገዢው የጥምረት ፓርቲ በዛሬው ጠቅላላ ምርጫ በተደላደለ መልክ ለማሸነፍ የሚችልበት ሁኔታ ላይ መድረሱን እስካሁን የተገኙ የቆጠራ ውጤቶች ይጠቁማሉ። ዜናው አበቃ።
የራዲዮ መጽሔት ተጀመረ።
አሁን የሳምንቱ ምርጥ ግጥም
ስነ ቃልን ተጎናጽፈው በብዕር ወዝ በጸዳሉ የፊደል ጮራ ፈንጥቀው ከብርሃኑ ያካፈሉ ማስተዋልን ተመርኩዘው የእውቀት ችግኝ የተከሉ የልማድን ኬላ ሰብረው አዲስ ክስተት ያበቀሉ የእድገት ራዕይ እንዲያብብ መስዋዕትነት የከፈሉ መክሊታቸውን አብዝተው የጥበብን ሀብት ያቀበሉ በምግባራቸው ጸንተው ትውልድ ለማነጽ የታገሉ ቋሚ ቅርስ ወርሰው ያወረሱ ምንኛ ናቸው የታደሉ። ለኢትዮጵያ ሻማ ሆነው ከእድሏ ተቆላልፈው ከእጧ ተቆራኝተው ለእርሷነቷ ክብር ታጭተው ለነጻነት ዋጋ ከፍለው አዲስ ተስፋ መንጭተው በጽኑነት ቃል ኪዳን እምነታቸውን አጥልቀው ትህትናን ተላብሰው ፈሪሃ እግዚአብሔርን ታጥቀው ታሪካቸውን አክብረው ውርሳቸውን ጠብቀው በዘመናት የማይመክን የቀለም ምንጭ አፍልቀው የእውቀትን ሐውልት የተከሉ ትውልድ አንጸው ያደረሱ ምንኛ ናቸው የታደሉ ቋሚ ቅርስ ወርሰው ያወረሱ ምንኛ ናቸው የታደሉ።
ውለታ የሳምንቷ ምርጥ ግጥም ነበረች የተሰማችው።
ገጣሚው ቴዎድሮስ አበበ ነው። እናመሰግናለን።
የቴዎድሮስን ውለታ ዛሬ ያቀረብናት በነገራችን ላይ ባለፈው እሁድ የዶክተር አክሊሉ መጽሐፍ ሲመረቅ ከተናጋሪዎቹ አንዱ ነበርና መጨረሻ ላይ ፈተና ከሚለው መጽሐፉ ላይ ውለታን አነበበ።
መልካም። እነሆ አሁን ደግሞ ቀዳሚዋን የምሽቱን ምርጥ ዜማ
ምን ጭቃጭ እኔ ስንጃ ይመላለሳል ግሬደጓ የከበቱ ለት ሞታይኝ ሳላት ስጓ ጉዳረዜ ምን አስነካች እኔ ስንጃ ይመላለሳል ግሬደጓ የከበቱ ለት ሞታይኝ ሳላት ስጓ ጉዳረዜ
ይርዳው ጤናው ነው ሰራችልኝን እየተጫወተልን ይርዳው እና መሰግናለን አድማጮች አሁን ያገር ጉዳይ
አው ጉዳይ ያገር
ዝግጅቱ ውይይት
በአገር ውስጥ ቀውስ ሲከሰት
አንዳች ተቃውሞና የለውጥ ጥያቄዎች እንዲሁም እንቅስቃሴዎች ጎልቶ በሚስተሙበት
በማህበራዊና የማህበረሰብም ሆነ መደበኛ የመገናኛ ብዙሃን የሚተላለፉ መልእክቶች ጋር መታሰብ ያለባቸው ጉዳዮች ምን ይሆኑ?
ለመሆኑ የአካባቢ ራዲዮኖችና የማህበራዊ መገናኛ ብዙሃንስ እንደ መደበኛ ሁሉ አንዳች ኃላፊነት ይኖርባቸው ይተበቅባቸው ይሆን?
ደምንዳልነው ትኩረት ሰጥተን እንዋይበታለን።
ተዋናዮቹና ተወያዮቹ
ኢትዮ ሚዲያ ፎረም በመባል የሚታወቀው ከፍተኛ ተነባቢነት ያለው በኢትዮጵያ ጉዳዮች ላይ ያተኮሩ ጽሑፎች የሚታተሙበት የኢንተርኔት ድረገጽ ዋና አዘጋጅ አብርሃም ላይ፣
የኢሳት ራዲዮና ቴሌቪዥን አዘጋጅ ሲሳይ አገና፣
ሆርን አፌርስ የተሰኘው የኦንላይን መጽሔት ጸሐፊው ዳንኤል ብርሃኔና
በዋሽንግተን ዲሲና አካባቢዋ እንዲሁም በኢንተርኔትና በስልክ የሚሰማው አዲስ ድምጽ የተባለው የማህበረሰብ ራዲዮ አዘጋጅና አቅራቢ አበበ በለው ናቸው።
በቅድሚያ እንግዶቻችን እንኳን በሰላም ወደ አሜሪካ ድምጽ በተለይም ወደ ራዲዮ መጽሔት መጣችሁ። አሉላ እንግዲህ በመግቢያው ላይ በዚህ የጠረጴዛ ውይይት ለእናንተም ነው። እንግዲህ በኢትዮጵያ እንደምታውቁት ለውጥ የሚሸት ነገርም አለው። ወደ ኋላ መለስ ብንል ለሁላችሁም ቀጠሮ ሲይዝ እንዳልኩት እንደምታውቁ አሉላም ጋዜጠኞች አንድ ጊዜ ድንገት እንደተፈጡ ከዛ በፊት እርግጥ የህዝብ አመጽ ነበር በጎንደር በደብረዘ ያን ተከትሎ ወዲያው ጋዜጠኞች ተፈቱ እንዴ ጥሩ ነው ተባለ። ከጋዜጠኞች መፈታት በኋላ ደግሞ አንዳንድ የመንግስት ባለስልጣናት ደግሞ እየጠፉ እየከዱ እናያለን። ተከትሎ ደግሞ የመንግስት ባለስልጣናት እየለቀቁ ናቸው። ቱባ ቱባ ባለስልጣናት የሚባሉ አንዳንድ ሰው የተለያየ ሐሳብ ይሰጣል። ይሄ መንግስት በቃው ማለት ነው ወይ? በዚህ መሃል ግን ህዝብን በተለያየ ዘዴ የምናገለግል ምናልባት ህዝብ ውስጥ ጭንቀት ካለ ይሄን ጭንቀት በተመለከተ ምንድነው ማድረግ ያለብን? የሚዲያ ሚና ምንድነው? ነው አሉላ ጥያቄውን ደግሞ
እንደድሬውን ጥሩ አድርገሃል። አዲሱ እንደምትነበቡበት እንደምትሰሙበት የማህበረሰብ አገልግሎት ምሰጡ አላችሁ። በብዙዎች የሚነበብ ድረገጽ በአማርኛም በእንግሊዘኛም የሚቀርብባችሁ አላችሁ። እንደየተሰማራችሁበት መስክ እንዳላችሁበት ቦታ ታዳሚዎቻችሁ ደረጃውም አይነቱም ይለያያል። ይሁንና በአገር ውስጥ ቀውስ ሲቀሰቀስ አንዳች የተቃውሞና የለውጥ ጥያቄዎች ሲሰሙ እንቅስቃሴዎች ጎልተው በሚታዩበት የማህበራዊም ሆነ የማህበረሰብ መገናኛ ብዙሃን እንደ መደበኛው መገናኛ ብዙሃን ኃላፊነት አለባቸው ወይ? ካለባቸውስ ኃላፊነታቸው ምን ይሆን? እንዴት ነው መረጃዎች ከተገኙበት ምንጭ ለህዝቡ የሚደርሱት? ያን ኃላፊነት ተወስዳላችሁ ወይ ነው መሰረታዊ ጥያቄና በዚህ ነጻ ከፈት ባለው ሐሳብን ጀምርና ቀጥታ በሚነጣጠሩ ጥያቄዎች እናዳብረው።
አዎ እኔን ጀምር ከሮ ካለው ካንተን ጀምር እንግዲህ
አሁን ጀነራል ጥያቄ ነው ልጅ ልጅ
መልካም ካንተ ሁኔታ ጋር የሚሄድ ጥያቄ ላቅርብልህ። የኢትዮጵያ ጉዳዮች ላይ ፖለቲካ ላይ የሚያተኩሩ ጽሁፎችን ታወጣለህ በሆርን አፌርስ። እነኚህን ጽሁፎች ስታወጣ የምትወስደው ኃላፊነት አለ? ለምታወጣው መረጃ ትክክለኛነት የቱን ያህል ትሄዳለህ? እንዴት ታረጋግጣለህ? የተሳሳተ ሆኖ ሲገኝ ምን ታደርጋለህ? እዚህ ጋር ቆየት ብለን ብንደርስ ደስ ይለኝ ነበር፣ ግን አንተ ቀጥተኛ ጥያቄ ስለፈለክ ነው።
እንደዚህ ጥያቄ ይሄን እዚህ ናቹራሊ ራሳችን ሊሚት ስለምናደርግ አንድ ሚዲያ የሚዲያን ሚና እየተጫወተ ያለ ግለሰብ ይሁን ፕላትፎርም መድረክ የተለያዩ ፍላጎቶችን ማመጣጠር መቻል አለበት። አንደኛ የህዝብ ጥቅም ይኖራል። በአንድ በኩል የህዝብ የማወቅ መብት አለ፣ በሌላ በኩል ደግሞ የህዝብ ሰላም ወይም መረጋጋት አላስፈላጊ ችግር እንዳይፈጠር የመጠበቅ ሁኔታ ይኖራል። በእኛ አገር ሁኔታ መረጃዎች ትክክለኛ መሆናቸውን እስከረጋገጥ ድረስ ችግር ሊፈጥሩ የሚችሉበት ሁኔታ የምናስተላልፍበት ደረጃ ላይ ብዬን አስብም። ለምሳሌ ምን ለማለት ነው? ላይቭ ማስተላለፍ ላይቭ ስትሪሚንግ እዛ አቅም ላይ አይደለም ያለ ነው። እኛ መረጃውን አግኝተን በጣም ፈጠን ከተባለ አንድ ሰዓት ሁለት ሰዓት ወይ ደግሞ ሰዓታት ግማሽ ቀን በኋላ ነው መረጃውን የምናቀርበው። ሌሎች እንደ ኬንያ የኢንተርኔት እና የካፓሲቲ ችግር የለባቸው ሀገሮች በቀጥታ ችግሩ ካለበት ሰዓት ሊያስተላልፉ ስለሚችሉ የማቀጣጠል ሚና ሊኖሮች አለ። እኛ ጋር ግን ኦልሬዲ የጊዜ ክፍተቱ በራሱ የማቀጣጠል አቅሙም ስለሚገድበው እውነታነቱን ካረጋገጥን አንስ ያበቂ ነው። ከዛ በኋላ ለህዝቡ የማቅረብ ታሳቢ አድርገን ነው ማቅረብ ይኖርብን። ስቲል አንዳንድ ለምሳሌ ሰዎች በፍርተኛ ደረጃ የተጎዱበት ምስል ወይ ደግሞ ከፍተኛ ብሄር ቁጣ ሊቀሰቅሱ የሚችሉ እንደዚህ እንደዚያ ነገሮች ላይ ጥንቃቄ ማድረግ ምናልባት ራሳችን ሰውሱል ማድረግ ሊያስፈልገን ይችላል።
መልካም ጥያቄዎች እናስከትላለን። በቀጥታ በራሳችን መድረክ ላይ የሚተላለፉትን አዲሱ
የሰሞኑ ሁኔታ እንዴት አየኸው የሚለውንም ከኢህአደግ ባለስልጣናት እንደናቶ አባዱላ እንደናቶ በረከት የመሳሰሉ ስልጣን ለቀቁ ተባለ ይሄንን ህዝቡ በተለያየ መንገድ ነው የተረዳውና እንዴት አርገ ዘገብከው? ውጥረት አለ የሚባለው አግሪቱስ ያን ሁኔታ ለህዝቡ ለማድረስ ምን አይነት ዘዴ ተጠቀምከው የሚለውን በኋላ ተመለሰበታለሁ። በዚህ ጉዳይ ላይ ወደ አብርሃም ሄድ።
እሺ ኢትዮ ሚዲያ እንደምታውቁት በአብዛኛው አንዳንድ ጸሐፊ በሚልኩልን ጦማሮችን እናወጣለን ዜናም እናወጣለን። ግን የመጀመሪያው ጥያቄ እንዴት ነው የምትጠነቀቁት ወይ እንዴት ነው መረጃውን እንዴት ለማረጋጋት ሞክራላችሁ የሚባለውን በተቻለ ሁለተኛ ሶስተኛ ምንጮችን በመጥቀስ ነጻ የሚባሉት ሚዲያዎችን ራሱ ቮይስ ኦፍ አሜሪካ ይሁን እንደ ቢቢሲ፣ ሮይተርስ፣ አሶሺየትድ ፕሬስ ካውንትስ አገር ውስጥ ያሉ እነሱም በተቻለ መጠን በሰፊው እንጠቀማለን። የራሳችንም እንዳልኩት በአንደኛ በሁለተኛ ደረጃ የሚገኙ ምንጮችን ተጠቅመን ለማረጋገጥ እንሞክራለን። የሰሞኑ ለተባለው አንዳንድ ትላልቅ ሹማምንት ኢህአዴግን ጥለው እየሄዱ ነው የሚባል አለ። እኛ እንግዲህ የተገኘውን እውነት መሆኑን ስለተረጋገጠ እናወጣለን አውጥተናልም። ነገር ግን የአቶ አባዱላ ገመዳ ይሁን የአቶ በረከት ስምኦን ከስልጣን ለቀቁ የሚለው ደግሞ ለምሳሌ ለኦሮሚያ ክልል የአቶ አባዱላ መልቀቅ ትልቅ አንድምታ ሊኖረው ይችላል። በረከት ስምኦንም ለሚደግፉ ሰዎች እንደዛው ተሰሚነት ሊኖረው ይችላል። ነገር ግን በቲቲኤልኤስ አካሄድ ወይ ፖሊሲ ግን የሆነ ተጽዕኖ ይኖረዋል ብዬ ፈጽሞ አልገምትም። እነሱ ቀርቶ የአባዱላ ድርጅት ኦህዲድም ቢፈርስ በቃ እኛ ከህወሀት ጋር መጓዝ አልቻልንም ጸረ ዲሞክራሲ ነው ብለው እኳ ኦህዲድ ራሱን በራሱ ቢያፈርስ እኳ ብአዴንም እንደዛ ቢያደርግ እንኳ ቲፒኤልኤ ፖሊሲ ይቀይራል ማለት ዘበት ነው። አይ እኔ እንግዲህ ህዝብ ጠልቶኛል የነበሩ አጋዥ ድርጅቶችም እየከዱ ነው ብሎ ፖሊሲ ይቀይራል የሚል ስሜት አንደርስታንዲንግ ፈጽሞ የለኝም። ለምን ከመጀመሪያ ጀምሮ ወያኔ ያው የራሱን አካሄድ ጉልበተኛ እንደሆነ በጉልበት በጠረኛ ኃይል ሲወለድም ከመጀመሪያ ጀምሮ ፖለቲካል ፓወር ግሮስ አውት ኦፍ ዘ ባራል ኦፍ ዘ ጋን የሚሉት የማርክሲስቶች አባባል የፖለቲካ ስልጣን ከጠመንጃ አፈሙዝ ይመነጫል ያድጋል የሚባለውን አምኖ እየተጓዘ ነው። እና አባዱላ ቀርቶ የራሱ ቱባስ ባለስልጣናት እንደናቶ ስዬ አብርሃ ገብረ አስራት፣ አለም ሰገድ ገብረ አምላክ የመሳሰሉ በርካታ የድርጅቱ ለሁለት ተሰነጠቀ ሲባል እንኳ ቲፒኤልኤስ አመራሩ አሁንም የዛን ጊዜ አመራር ያለ ነው ምንም አልበሰለውም እንዳለ እነሱን አንጠባጥረን መጓዝ ነው ብሎ ነው የሄደው። እና የነኚህ ወጡ የተባሉት ባለስልጣናት ያን ያክል በቲፒኤልኤስ ፖሊሲ ተጽዕኖ ይኖራል የሚል ግምት የለኝባቸው። አመሰግናለሁ።
መልካም። የምትሰሩባቸው ስራዎች ዕለት ዕለት ከምታገኟቸው ከምትዘግቡባቸው ወይም ደግሞ ዘገባዎችን ከምታወጡባቸው አቀራረቦች ጋር እንድታዛምዱ እንፈልጋለን። አብርሃ በላይ ቀደም ብለህ የኢትዮ ሚዲያን አሳይተናል። ወደ ዋሽንግተን ዲሲ እንመለስ። ሁለት ተቋሞች ሲሳይ ቀደም ብለህ እንደተናገርከው የኢሳት የሬዲዮና ቴሌቪዥን ጣቢያ ነው። በዓለም አቀፍ ደረጃ ነው ስርጭታችሁ። እንደ ተመሰረታችሁበት አላማ እንዳቀራረባችሁ ጠባይ ሁሉም የሚዲያ ዘርፎች ይለያያልና ጠባያቸው ልታቀርቡ የምትችሏቸውና ትኩረት የምታረጉባቸው ቢለያዩ እንኳን ኃላፊነቱ የት ድረስ ነው በምን መልኩ ነው የሚወሰደው የሚለውን ለመመልከት እንሞክረው። ሲሳይ አንተስ ምን ትላለህ?
አመሰግናለሁ። እንግዲህ በሚዲያ ዓለም አቀፍም ሆነ በተወሰነ ክልል ውስጥ ይሰራጭ የተለያየ መልክ ይቅረብ ሁሉም ኃላፊነት እንዳለበት ይሰማኛል። እንደተባለው ደግሞ በተለይ በኤሌክትሮኒክስ የሚሰራጩ መልእክቶች ደግሞ ሁሉም ጋር የመድረስ አቅም ስላላቸው ኃላፊነቱ ደግሞ ትንሽ ጫና ያለ እንደሆነ ይሰማኛል። ዞሮ ዞሮ ግን እንደ እኛ አይነት ሚዲያ ደግሞ የተቋቋመው ኢትዮጵያ ውስጥ ሀሳብን የመግለጽ ነጻነት መሬት ላይ በተግባር ለማዋል ብዙ ፈተና ታልፏል። ስለዚህ ብዙ ነገሮች ተሞክረው እነዛ መንገዶች ሁሉ መዘጋጋታቸው አብዛኛው ከኢትዮጵያ ውጭ ወጡ ላይዘኞች የሚሳተፉበት መድረክ ነው። በዚህ መድረክ ውስጥ ያለን ሰዎች ኢትዮጵያ ውስጥ ዲሞክራሲ፣ ሰላም በአጠቃላይ ችግሮች እንዳሉ ስለምንገነዘብ ኢትዮጵያን ሌላውን ማለም የደረሰበት ሁኔታዎች መድረስ አለባቸው የሚልም ቁጭት ጭምር ስለሚያሰራም በዛ ረገድ ያሉ ክፍተቶችን ለመሙላት የምንሰራ ሰዎች ነን። ከዚህ ጋር እንግዲህ ተያይዞ ያለው ነገር የትኛውም ነገር እውነት ቢሆን እንኳን የማይነሱ ነገሮች አሉ። በተለይ በህዝብ መካከል ግጭትና ቅራኔን የሚፈጥሩ አለመግባባት የሚያባብሱ ጉዳዮች ላይ እውነት ስለሆነ ብቻ አናቀርብም። ይሄ ከጋዜጠኝነትን ባሻገር ሀገራዊ ኃላፊነትም አለብን ብለን ስለምንሰራ በተቻለ መጠን በህዝብ መካከል፣ በሃይማኖቶች መካከል እንዲህ አይነት ቅራኔን፣ ልዩነትን የሚያባብሱ የታሪክ ቁልፎች የሚቀሰቀሱ ነገሮች በዚያ መድረክ ላይ አናራግብም ነው። ስለዚህ በኃላፊነት ስሜት ኢትዮጵያን ሁሉ በጋራ እያገለገልን ነው ብለን ነው የምናምነው።
አበበ ተራው ያንተ ነው። በመጨረሻ ያደረግነው እዚሁ ቅርብ ስለሆንክ ነው።
እኔ ምችም የሬዲዮ ጣቢያ እንደመሆኑ መጠን አዲስ ድምፅ ሬዲዮ በዋሽንግተን ዲሲ ይተላለፍ እንጂ በመላው ዓለም በተለያዩ ማስታወቂያዎች ይደመጣል እና ሬዲዮ ደግሞ አሁን ለምትሉት ጥያቄ ቁልፍ ይመስለኛል። ቅድም ከአፍሪካን ዳንኤል እንደተናገረው ወዲያው በቀጥታ የሚሰማ ጉዳዩም ያለበት ቦታ ላይ የሚሰሙ ድምጾችን ዳይሬክት ማስተላለፍን ስለሚቻል ሬዲዮ ኃላፊነት በዚህ በጠየቃችሁ ጥያቄ ከባድና ከፍ ያለ ነው ብዬ ነው ማለት። በመጀመሪያ ደረጃ ያለው አሁን የለውጥ ለውጥ ይሸታል የሚለው ነገር ኢትዮጵያ በእኛ እድሜ አንድ፣ አንዳንዶች ወንድሞቻችን እድሜ ደግሞ ሁለት፣ እንግዲህ በድምሩ የሚመጣ ካለ ሶስት መንግስት ለውጥ ልናይ ነው እና ህዝቡ ራሱ ለውጥን እምደበትና አንድ ለውጥ በመጣ ጊዜ እንዲህ ቢሆን ኖሮ እኮ የከፋ ነገር አይመጣም እያለ የተቆጨበትንም ጊዜያቶች ስለምናይ የአሁኑ ለውጥ እውነተኛና የማንጸጸትበት ለውጥ እንዲሆን እኛ ኃላፊነት ከሬዲዮ ጸባይነቱ አንጻር ከፍ ያለ ነው ብዬ ነው የማስበው እና ጥንቃቄም እናደርጋለን። በኢትዮጵያ ውስጥ የሚመጣው ለውጥ ኢትዮጵያዊ ለውጥ እንዲሆን የአዲስ ሬዲዮ በጣም ጥረት ያደርጋል። ኢትዮጵያዊ ለውጥ ስንል ምን አይነቷ ኢትዮጵያ? ይሄ ሁሉ ነገር የሚተረማመስበት ለውጥ ስለሆነ በተቻለ መጠን የሁሉም ህብረተሰብ ተሳትፎ ያለበትና ለውጡ ግን ኢትዮጵያዊ ለውጥ እንጂ የመበተን አደጋ የሌለበት አሁን 26 አመት ያሳለፍነው 8 ሀገር ሳይሆን አንድ ሀገር እንደሆነ ያለችን አድርገን ነው እኛ ፕሪንሲፕል አውጥተን ነው የምንንቀሳቀሰው። ላይወደው ሊወደው ይችላል። እያደረግን ያለው ግን የሚመጣው ነገር ጠቅላላ ኢትዮጵያውያንን በጋራ አብረው እንዲኖሩ የሚያረግ ለውጥ፣ ፍጹም ወደ ቂም በቀል የማይወስድ ለውጥ፣ ተጠያቂነት ቢኖርም ህጋዊና ህዝብ ያጸደቀው ህገ መንግስት፣ ዳኛ ስርዓት ባለበት መልክ የሚጠየቁ እንጂ ድሮ እንዲህ ነበርክና አሁን እርምጃ ይወሰድ ባህል የሚል አይነት አሁን ያሉት ስልጣን ላይ ያሉት ሲያደርጉ የነበሩትን አይነት ለውጥ እንዳይሆን ከሁለቱም ለውጦች ከደርግም ለውጥ ከኃይለ ሥላሴም ለውጥ አሁን ደግሞ ከወያኔም ለውጥ የማይቀር ለውጥ ነውና ህዝቡ ተምሮ የማይጸጸትበት ለውጥ ሊያመጣ የሚችለው ምንድን ነው ብለን በዛ መሰረት ላይ ነው አዲስ ሬዲዮ ፕሮግራሙን የሚሰራው።
መልካም። አንድ ደረጃ ገፋ እናድርገው። አሁን በመሰረታዊነት የሚታዩትን ከየራሳችሁ ተቋማት ጠባይና አቀራረብ ጋር ያዛመዳችሁ ተናግራችኋል። ሶስታችሁ በግል ነው ተቋማቱን የምትመሩት። አብርሃ በላይ ኢትዮ ሚዲያ፣ ሌሎች አጋዞች ካሉ እርግጠኛ አይደለሁም፣ አበበ በለው አዲስ ድምጽ ሬዲዮ፣ ዳንኤል ብርሃኔ ሆርን አፌርስ የተባለውን የኦንላይን መጽሔት ነው የገለጽክልን፣ ሲሳይ በኢሳት ቴሌቪዥንና ሬዲዮ የሚተላለፉ ፕሮግራሞችን በመልኩ ለማየት ነው የምንሞክረው። እስኪ ሁለት ነገሮችን እንመልከት። ዘመኑ ተቀይሯል። የማህበራዊ መገናኛ ብዙሃን የጎላ ድርሻ የተለመደው መገናኛ ብዙሃን ከሚያደርጉት ስራ ትይዩ በቀላሉና ወዲያውኑ የሚደረጉ ነገሮች ከናደጋቸው ፊት ለፊት አሉ። ጠቃሚነታቸው በፍጹም ጥያቄ ውስጥ በማይገባበት ነገር ግን ሂደትም ይብዛም እንደ መደበኛ መገናኛ ብዙሃን በሚሰሩ ተቋማት ላይ ያለው ኃላፊነት የጎላለውና መረጃን በጊዜ ለማቅረብ በመፈለግና ያልተረጋገጠ ነገር ተላልፎ ሊያመጣ በሚችለው ጉዳት መካከል ያለ ትንቅንቅ የቆየ የሰነበተ ወደፊትም ምናልባት የሚቀጥል ነው። ያን የምትመለከቱበትን መንገድ ከዛሬዋ ኢትዮጵያ ችግሮች ጋራ፣ ከዛሬዋ ኢትዮጵያ ሁኔታ ጋራ፣ ቅድም አዲሱ በመግቢያው በመንደርደሪያው ከጠቀሳቸው ፈጣን ተለዋዋጭ ሁኔታዎች ጋራ ምንም አይነት መረጃ ሊመጣ ይችላል ብሎ በሚጠብቅ አስተሳሰብና ያ መረጃ የመጣበትን ነገር ለማረጋገጥ በሚፈለግ ወይ በሚጣርበት መንገድ ላይ እስኪ ይህን ፈታፈታ አድርገን ተራም መጠበቅ ላይ ያስፈልጋችሁ ይችላል እንቀባበል። አብርሃ አንተ ጋር ልጀምር።
እንደው በነገራችን ላይ አብርሃ እድሉን አልወስድብህም፣ ግን ጥያቄ በምናቀርብበት ጊዜ ማንኛችሁም ልትገቡ ትችላላችሁ፣ ግን ስትገቡ እከሌ ነኝ ብላችሁ አስተዋውቃችሁን መቀጠል ይቻላል። አብርሃ ለአንተ ነው የተሰጠህ እድሉ፣ ቀጥል።
እሺ፣ አብርሃ ነኝ። እንግዲህ ጥያቄው ከማህበራዊ ሚዲያ ቀድሞ የሚወጡ ነገሮች አሉ፣ እነሱን እንዴት ነው ዋናው መደበኛ ሚዲያችን የሚጠቀመው የሚል መሰለኝን። እኛ በልምድ ያካበትነው ነገር እንደ ኢትዮ ሚዲያ ማለት ነው። በእርግጥ በሚዲያ በእንግሊዝኛው ዴድላይን ከጊዜ አንጻር የመሄድ ነገር አለ፣ የጊዜ ጥረት አለ። ስለ ዜና በትኩሱ የማውጣት ዝንባሌ ሊኖር ይችላል። የፈለገውን ዋጋ ከፍለን ግን የምንታወቀው እንደው ረጋ ብለን አጣርተን እስካልሆነ ድረስ እንደዚህ ወጣ በሚል አውጥተን ለአደጋ የተጋለጥንበት ጊዜ ያለ አይመስለኝም። ምክንያቱም ከብዙ ሀገሮች መማር ይቻላል። የሚዲያ ጠቀሜታ ወይ የሚዲያ ምን አይነት እንደ ኢትዮጵያ ባሉ የፖለቲካ ቀውስ ውስጥ የሚኖሩ ሀገሮችን ምን ያህል ሚዲያው የባሰ አደጋ ሊያስከትል እንደሚችል ጠንቅቀን ስለምናውቅ የምናደርገው የምናወጣቸው ዜናዎች ይሁኑ ሌሎችም ጽሁፎች ህዝብን ከህዝብ የሚያቀርኑ እንዳይሆኑ፣ የሚያጋጩ እንዳይሆኑ፣ እንዳውም ተቃራኒው የሚያቀራርቡ መሆን እንዳለበት አምነን ነው የምናወጣው። ለምሳሌ በቅርቡ ልክ በኦሮሞ ህዝብ ወገናችን ላይ በሶማሌ ክልል ታጣቂ ልዩ ኃይል በደረሰው ጥቃት በሌላም አካባቢ በአፋርና በራያ ህዝብ ተከስቷል። የአፋር ልዩ ጥበቃ ልዩ ኃይል በራያ ህዝብ ላይ ዘመቻውን አካሂዶ በመስከረም 30 ቀን 9 ሰዓት የፈጀ ጦርነት ተካሂዷል። ያን ልብወለድ እንዳይሆን በእኛ በኩል የተቻለን ምንጮች ጠይቀን ካረጋገጥን በኋላ በዛሬው ዕለት ቤት ሚዲያ አውጥተነዋል። ምንድነው ልክ ምናልባት እድቡ ካጋጠመኝ እንግዲህ አዲስ ምዕራፍ እየገባን ይመስለኛል። ኢህአዴግ ያለውን የህዝብ ተነሳሽነት ለማምከን አንዱን ክፍለ ሀገር እንበለው በየትኛው ልዩ ኃይል መመታት እንዳለበት ለረጅም ጊዜ ተዘጋጅቶበት የመጠግበር ምዕራፍ እየገባ ያለ ይመስለናል። ስለዚህ በቋፍ ላይ ያለችን ሀገር ወደ ባሰ መቀመቅ ውስጥ እንዳንከታት በእኛ በኩል በጥንቃቄ ለኢትዮጵያ ህዝብ ደግሞ ይህ የመከራ ጊዜ ያልፋል፣ ወደዛ ወደ ገደል ሊገፋ የሚፈልግ ኃይል ያን አስቀድመ ማወቅ መጠንቀቅ አለበት የሚሉ ጽሁፎች እንጂ ተገኘ ተብሎ አንዳንድ ሚዲያዎች እንደሚያደርጉት ፍራርጠን ሳናረጋግጥ ለህዝቡም ይጥቀም ይጉዳ ሳንመዝን የምናወጣቸው ነገሮች የሉም በኢትዮ ሚዲያ በኩል ማለት ነው። አመሰግናለሁ።
ዳንኤል ነህ?
አዎ ዳንኤል ቀጥል። ሁለት ነገር እነሱ ሲነገሩ ከነበረው አንጻር አንደኛ አላማ አንጻር ሲቀመጥ አሁን ለውጥ ማገዝ እንደዚህ ቢላስቀምጥ ነገር አለ እሳች የሚታይኝ መሰረታዊ ለውጥ የለም። በበኩሌ ቢበዛ የሀይል አሰላለፍ ወይም የሀይል ምድጥኑ የሚቀየርበት ሁኔታ ይኖር ይሆናል እንጂ ከዚያ ያለፈ መሰረታዊ በአሳሰብም ስፔሻል አሳሰብም አሰራር ነው የሚያሳስበን ግለሰቦች አይደሉም። በዛ አንጻር እኔ ያነችው መሰረታዊ ለውጥ ቢያንስ ቢያንስ ላፋጥነው ላዘጌው ብዬ የሚያስጨንቀኝ ለውጥ ይኖራል ወይም እንትን አለ ብዬ አላስብም። ነገር ግን ያ ማለት ኦፕቲምማ ጨለምተኛ የመሆን ጉዳይ ሳይሆን አሁን ያለው ነገር ከመገምገም አንጻር በተለያየ መስኩክ ላይ ያሉ የሚመስሉ በዚህ በገዢው ፓርቲ ውስጥ ያሉ የተለያዩ ሰዎች ወይም የተለያዩ ቡድኖች ናቸው። ስለዚህ አንዳቸው ከሌላቸው ስለ ሚዲያ ያላቸው አመለካከት፣ ለፖለቲካ ምን አይነት የፖለቲካ ስልቶችን ነው መጠቀም የሚለው ላይ ያላቸው አስተሳሰብ ምናምን አንድ አይነት ነው። መሰረታዊ ልዩነት አላየባቸውም እስካሁን ድረስ ከምናየው። ስለዚህ ዞሮ ዞሮ ግን በዚህ ሂደት ውስጥ በሚፈጠር ማንኛውም መንገጫ ገጭ ይሁን ለውጥ ይሁን ሀቴቨር በዛ ውስጥ ቅድም ሌሎች ነገሮች እንዳሉት የሚጎዳበት አገር የሚፈርስበት እንዳይሆን እዛ ላይ ጥንቃቄ ማድረግ ይገባል የሚለውን እጋባዋለሁ። ሌላው አንድ ወቅቱ የፈጠረው ቻሌንጅ ብዬ ማስቀምጠው ነገር ምንድን ነው እንግዲህ ምንጭ ሲገመገም ሁልጊዜ በሚደረግ እንደምታውቁት ስፔሻሊ ኢትዮጵያ ባለ ሀገር ደግሞ በቀጥታ የሚመለከተውና ኃላፊነት የሚወስደው ሰው ኦን ዘ ሪከርድ ስሙን ሰጥቶ ለመግለጽ ምን እየፈቃደኛ ስለማይሆን ከዛ ማግኘ ሳያለፈው ነው የሚሆነው ወይም የሚመለከተው ሰው ሆኑ ስፔሻል አብዛኛ ጊዜ ስማቸው እንዲገለጽ አይፈልግም። ስለዚህ የምንጭ ግምገማ አድርገህ እና ስለ አጠቃላይ ስለ ትሬንዱ ስለ ሂደቱ ካለ ግንዛቤ ተነስተህ ነው መረጃ የምትገመግመው። አሁን ልክ እንደዚህ ሁኔታዎች የሚለዋወጡበት ወቅት ሲፈጠር ግምገማህንም ራሱ ነው የሚያዛባው እና ያ የሚፈጥረው አዲስ ፈተና ይኖራል። አሁን ዚጋ እንደምሳሌ ብገልጽ የአቶ አባዱላ መልቀቂያ የመረጃ ስርጭቱ በኖርማል ጊዜ እንበል የዛሬ አመት ወይም የዛሬ ሁለት አመት ቢሆን ኖሮ አግባብነት ኖሯቸው የሚችሉ የመረጃ ምንጮች አሁን አግባብነታቸው አጠያቂ ይሆናል። ሰውዬው ራሳቸውም ሊቀይሩ ይችላሉ አቋም፣ ወይ ደግሞ ማወቅ የሚገባቸው ሰዎች አያውቁም። እንደዚህ እንደዚህ ነገር የሚኖረው ያ ለውጥ የሚፈጥረው መግጫገጭ በምንጮችና በመረጃው ጥንካሬ ላይ የሚፈጥረው ፈተና ይኖራል። ይህን ከወቅቱ አንጻር ከላይ ይዤ ላስቀምጥ ምችሉ የሚማስቡ እና ይህንም ታሳቢ አድርጎ ተጨማሪ ጥንቃቄ ተጨማሪ ጥረት ማድረግ ይጠይቃል ማለት ነው።
እሺ
እዚህ ላይ
ሲሳይ
ሲሳይ እሺ ቀጥል።
የተነሳው ምንም መሰረታዊ ለውጥ የሚባል ነገር ሊመጣ አይችልም የሚለውን ነገር ዘጋኔል ሰምቻለሁ። ከውስጣቸው ማለት ስልጣን ላይ ካለው አካል የለውጥ ፍላጎት ወይ ደግሞ የማናቸውን መንገድ ከመጡበት መንገድ ራሳቸውን የመለወጥ የትኛውን ቡድን ቢወጣ የተለየ ነገር እንደማይጠበቅ ሲናገር ሰምቻለሁ። ምናልባት በዚህ በኩል በእኔም በኩል ስልጣን ላይ ባለው አካል የተለየ ነገር አይጠበቅም። ምናልባት አንዳንድ የጥገና ነገር አድርገው እንደገና ለተጨማሪ ዓመታት እንዴት መግዛት አለብን የሚለው ነገር ላይ ላስማማቸው የሚችሉ ነገሮች ይኖራሉ። ከዚህ ጋር ተያያዘ በመካከላቸው የተፈጠረው ነገር ነው ኢትዮጵያ ውስጥ ቀውሱን እያባባሰ ያለው። ግን በእነሱ ለመጣነቱ ማለት አገሪቱ ውስጥ የተፈጠረው ሁኔታ ወደኋላ የሚመሳል ማለት አይደለም። በማናቸውም ሁኔታ ኢትዮጵያ ውስጥ የለውጥ እንቅስቃሴው ይገፋ መጥቷል። ይህ ለውጥ እንቅስቃሴ ወደ አልሆነ አቅጣጫ እንዳይሄድ የተደራጁ ኃይሎች ይህን እንቅስቃሴ እንዲመሩና ኢትዮጵያ ውስጥ ኢትዮጵያን ሁሉ በጋራ ተጠቃሚ የሚሆኑበት ስርዓት እንዴት ይምጣ የሚለው ነገር እሱም እያነጋገረ እንዳለ እገነዘባለሁ። በዋናነት እሱ ላይ ማተኮር ነው። ግን ከዚህ አሁን ኢትዮጵያ ውስጥ እየተካሄደ ካለው ሁኔታ ጋር የይዘው መልከት ይቻል ሆነ በዋናነት ዞሮ ዞሮ ኢትዮጵያ ፖለቲካ ስልጣን ላይ የበላይ ሆኖ ሁሉን ነገር እየተቆጣጠረ ያለው አሁንም ህወሓት ነው። እሱ ጥያቄ ውስጥ የሚገባ ነገር አለ አይመስለኝም። ከዚህ ጋር ተያይዞ አሁን ያው አባዱላን የመልቀቅ የአቶ በረከት ስምኦንም በተመሳሳይ መጀመሪያ ከንግድ ባንክ ቦርድ ሊቀመንበርነት መነሳት በኋላም ከዚህ ከፖሊሲ ምርምር ተቋም ውስጥ ተመከተል ኃላፊነታቸው ለመልቀቅ መወሰናቸው ይህን ነገር ሳይ የ93 ዓመተ ምህረት የህወሓት ክፍፍል ነው የሚታወሰኝ። በአጋጣሚ አቶ በረከትም አቶ አባዱላም በዛን ወቅት ህወሓት ህዝብ ቦታ ሲሰነጠቅ አቶ መለስን ለመታደግ ተንቀሳቀሱ ሰዎች ናቸው። አቶ አባዱላ መከላከያ ውስጥ ነበሩ። አቶ በረከት ያው ብአዴን ውስጥ ሆነው ሁለቱም ያደረጉት እንቅስቃሴ ይታወቃል። ከዛ ጋር በተያያዘ እንግዲህ የአቶ መለስን ሞት ተከትሎ በህወሓት ውስጥ የተፈጠረ አሁንም ያንጃ መሳሳብ አለ። እነዛ በሂደቱ የተገፉ ሰዎች አሁን ተመልሶ መምጣት አዝማሚያ እያሳዩ ነው። ስለዚህ መቀሌ ላይ የህወሓት ቡድን ስብሰባ ሲቀመጥ እነዛ ሰዎች ጉባኤው ላይ ሲገኙ እና አቶ በረከትና እናቶ አባዱላ ያኛው ቡድን እየመጣ ነው የሚል ስጋት ስላደረባቸው ከዛ ጋር ተያይዞ ነው ወይ መልቀቂያ ያቀረቡት የሚለው ነገር በጣም መፈተሻ ያለበት ይመስለኛል። ዞሮ ዞሮ በሁለቱም በኩል መሳሳብ አለ። የትኛውም ብአዴንም ኦህዴድም ወደ የራሳቸው ጫፍ ሄዱ ብንልም ብቻቸውን እየሄዱ መሆናቸውን በቂም ምልክት አናይም። ከበስተጀርባ አንደኛው ከአንደኛው ህወሓት ቡድን ጋር እየተሳቡ እንደሆነም እንረዳለን። እና ኢትዮጵያ ውስጥ ያለው ሁኔታ ይሄ ነው። ይሄ ማለት ግን የትኛውም ቡድን አሸንፎ ኢትዮጵያ ፖለቲካ ስልጣን ላይ ለመቆየት የሚያደርገው ጥረት አሁን ባለው ህዝባዊ ግፊት መቀጠል እንደማይችሉ ግልጽ ነው። ይህንን ለመቋቋም ደግሞ ይህን ደግሞ ሁኔታ ለመለወጥ የሚታገሉ ኃይሎችም እንዳሉ እንገነዘባለና ትልቁ ነገር ይሄ የለውጥ እንቅስቃሴ ወደ አስፈላጊ አቅጣጫ እንዳይሄድና ኢትዮጵያን ሁሉ በጋራ ተጠቃሚ የሚሆንበት ሁኔታ እንዲፈጠር ሚዲያውም ኃላፊነት አለበት። ከዚህ አንጻርም እኛም ማድረግ የሚገባን ምክንያቱም መረጃውን መስጠት ብቻ ሳይሆን በመረጃዎች መካከል፣ በህዝብ መካከል፣ በሃይማኖቶች መካከል ለዚህ ቅራኔ የሚያባብሱ ነገሮች ላይ እሱን እየጠነቀቅን እየሰራን መሆኑም በተጠበቀ ያለ ሁኔታም ይህ እንደሆነ ለማስታወስ ነው።
አዲሱ ዩቲዩብ ጀመር አደረግን እንጂ አልቋጨንም። በጣም ሰፊ ውይይት ነው ያደረግነው።
ይሏዛ የሚጠናቀቅ የሚቋጭ አይደለም።
የሚቀጥለው ሳምንት አጋማሽ ጀምረን ምናልባትም በተገኙ ፕሮግራሞች በተከታታይ የማቅረብ እድል ካገኘን እናቀርባለን። አድማጮች ተከታተሉ።
የተማር ልጅ ስለ ትምህርት ነው የሚያወራው። ጠቋሚ መስታል ሙዚቃው የሚቀጥለውን ፕሮግራም የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ታሪክ
የከፍተኛ ትምህርት መቋቋምና መስፋፋት ጉዞ በኢትዮጵያ የሚለው መጽሐፍ
ባለፈው እሁድ ተመርቋል።
አንተ ሄደህ ነበርና እንዴት ነበር?
እንዴት ነበር? ታዋቂ ምሁራንና ተናጋሪዎች ነበሩበት። በርግጥ በስራዎቻቸውም ከፍ ያለ ዕውቅና ያላቸው ታዳሚዎችንም ተመልክቻለሁ። የዋሽንግተኗ ሰር ጉድ ማርሻል አዳራሽም
ከሚበቃ ታጭቃ ነበር።
ጥያቄና መልስ ነበር?
አልነበረ። ለምን እንዳትለኝ?
አልልህም አዲሱ፣ ደራሲውን አጠገባችን አድርገን ይህን መጠየቅ ያስፈልግ ይሆናል።
ልክ ነው። እናም ደራሲውን ወይም የዛሬ እንግዳችንን ባጭሩ ለማስተዋወቅ
ነሐሴ 26/1921 ዓመተ ምህረት የተወለዱ ዶክተር አክሊሉ ሀብቴ ትምህርታቸውን በጥንታዊው አገራዊ ሥርዓተ ትምህርት ጀምረው ዘመናዊውን የአንደኛና የሁለተኛ ደረጃ ትምህርት በተፈሪ መኮንን አጠናቀቁ።
ለከፍተኛ የዲግሪ ምረቃ የመረጡት በካናዳ ማኒቶባ በአሜሪካ ኦሃዮ ስቴት ዩኒቨርሲቲዎች ሲሆን የዶክትሬት ዲግሪያቸውን ያገኙትም በትምህርት ጥናት ነው።
መጀመሪያ በተመረቁበት ዩኒቨርሲቲ ኮሌጅ ከመምህርነት እስከ ዲንነት፣ ቀጥሎም በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ከአካዳሚ ምክትል ፕሬዝዳንትነት እስከ ፕሬዝዳንትነት የተጓዙና ሁለተኛው ፕሬዝዳንት ሆነው እስከ 1974 ዓ.ም አገልግለዋል።
ከኢትዮጵያ የመንግስት ለውጥ በኋላም በዩኔስኮ የአፍሪካ ዩኒቨርሲቲዎች የልማት አስተዋጽኦ ዓለም አቀፍ ጥናትን መርተዋል። ወደ ኢትዮጵያ ተመልሰውም የባህል ስፖርትና የወጣቶች ጉዳይ ሚኒስትር ሆነው ሰርተዋል።
እዚያው እንዳሉ በዓለም ባንክ ፕሬዚዳንት በሚስተር ማክናማራ ጠያቂነት ተመርጠው በባንኩ የመጀመሪያው አፍሪካዊ የትምህርትና የስልጠና ዳይሬክተር ሆነው ከመስራታቸውም በላይ በዩኒሴፍም የትምህርት ክፍል ኃላፊ ሆነው በጡረታ እስከተገለሉበት እስከ 1995 ዓ.ም ድረስ አገልግለዋል።
አዎ፣ የህይወት ዘመን ስራቸውን ባጭሩ ነው ለማስተዋወቅ የሞከርነው።
በቅድሚያ ግን እንኳን ደህና መጡን እንላለን።
እንኳን ደህና መጡን እንላለን። ይህን ትምህርታዊ መጽሐፍ ለንባብ ስላቀረቡን እንኳን ደስ ያለው ለማለት እንወዳለን።
እንኳን ተጋበዝኩ። ወንት ግዴ ተሰለኝ በጣም
ምረቃው እንግዲህ አንተ አላመቸህም በሌላ ስራ ተጠምደህ እንጂ ጥሩ ነው። ቀረብህም ያሰኝ ነው።
በደንብ ቀርቶኛል። አዲስ
ይበልጥ ደግሞ በእውነት ቅድም እንዳልኩ ለምረቃው የመጡት ጽሑፍና አስተያየት ያቀረቡት ሰዎች ዶክተር ሙልጌታ ወዳጆ አንዱ ናቸው። ዶክተር አልማዝ ዘውዴ፣ አቶ ተካልኝ ገዳሙ፣ እሳቸው ሁሌ ወጣት ይሉታል ቴዎድሮስ አበበ፣ እሱም ግጥሙንም ቀደም ሲል ያነበበልን እሱ ነው። እና ደግሞ ከርሳለ ባር ደብረ ሰላም ቀሲስ ዘላለም ቡራኬም ሰጥተው አንዳንድ ነገር ተናግረው መድረኩን ለሌሎች ተናጋሪ ያስረከቡና እነዚህ ትልቅ ያረጋዋል ነገሩን። እና እንደ የመጀመሪያውን ጥያቄ ላንተ ልስጥህ።
ግሩም አዲሱ፣ አንተ የመድረኩን ጥሩ ስዕል ሰጥተህናል። ይህ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ታሪክ ይበል እንጂ ስለ ኢትዮጵያ ትምህርት ታሪክም ነው። መጽሐፉ በጥልቀት መመርመር፣ ደጋግሞ ማንሳትና ማስቀመጥ የሚጠይቅ ነው። ትምህርት ስለምን የሚለውን እንደው መሰረታዊ ጥያቄ ብጠይቅ፣ እስኪ መሰረቱን የራሳችን እናድርግ። ለምንድን ነው የምንማረው?
ትምህርት ለምን የሚለውን ነው ባጭሩ ለመመለስ፣ ሰው በመሆናችን ነው። ለመማር የሚችል መናገር የሚችል ማሰብ የሚችል ፍጡር ሰው ነው። የሰው ልጅ መፍጠር ይችላል፣ ጸጋ አለው በተፈጥሮ። በእምነት ደረጃ ደግሞ በእግዚአብሔር አምሳያ የተፈጠረ ነው የምንለው፣ ይሄ ትልቅ ክብር ነው። ማሰብ እንድንችል አድርጎ ፈጥሮናል። ማመስገን እንድንችል አድርጎ ፈጥሮናል። በዛ መጠቀም መቻል ነው።
ጥሩ መንደርደሪያ ነው አሉላ ያቀረብከው። እኔ እንደው ማንም ሰው ሊጠይቅ የሚችለውን ይሄን መጽሐፍ ምን ዓላማ አድርገው ምን አስበው ጻፉት? እርግጥ ነው የዩኒቨርሲቲውን ታሪክ ለመጻፍ ነው? የጥንቱን የከፍተኛ ትምህርት መቋቋምና መስፋፋት በኢትዮጵያ ውስጥ ያለውን ሁኔታ ለመዘርዘር ነው? ይሄው ነው ያነሳሳውት? እንደ የተሰቀሰውት ነገር አለ? የዘመኑን ትምህርት አይተዋል፣ እርስዎ በእርስዎ ጊዜ የነበረውን አይተዋልና አሁን ይሄን እንደ መጻፍ ያነሳሳው ምንድን ነው ሰበቡ ምክንያቱ?
ምክንያቶቹ ብዙዎች ናቸው። ስለ ትምህርት በአሁኑ ጊዜ የተጻፉትን ሳነብ ብዙዎቹ ቆንጨብ ቆንጨብ በማድረግ ትኩረቱ ወደ ፖለቲካ ይሄደ አድርገው ነው ያቀረቡት። ሁለተኛ ደግሞ የትምህርት አሰጣጡ እንደው እንዳለ ከውጪ የመጣ ምንም አይነት ኢትዮጵያዊነትን ያልተላበሰ አጻጻፍ ነው የሚነበበው። እኔ ደግሞ በበኩሌ ሂደቱ ሌላ ሊሆን ይችላል ወይ ይብየን ጠየቅኩት። ምንም አይነት የውጭ ሀገር ትምህርት በሌለበት ሀገር፣ አዲስ ቋንቋ በነበረበት ሀገር ይሄ ትምህርት ከውጭ ሲመጣ እንዴት ሊጀመር ይችላል ሲባል ዶክተር ጌታቸው እንዳሉት ነው፣ ወይም እኛ ተማሪዎቹ ወደ ትምህርት ወዳለበት ሀገር መሄድ አለብን ወይም ትምህርቱ እኛ ወዳለንበት መምጣት አለበት። ይህን በሚሆንበት ጊዜ ግን ዝግጅቱ አልተሟላም ብሎ መንቀፍ አደገኛ ነው። ምክንያቱም የሚያቅ ሰው የለም። መጀመራችን ነው፣ ከዜሮ ነው የተጀመረው ይሄ ነገር። ቋንቋውንም አልተማርንውም፣ መማሪያውም አልነበረም። በዚህ ላይ ደግሞ የትምህርቱ ይዘት እንደ ሳይንስ ያሉት እንደ ፊዚክስ ያሉት ከእኛ መሰረታዊ ጥንታዊ ትምህርት ጋር ያልተያያዙ ናቸው። ስለዚህ እነዚህን እንዴት አድርገን ልናያይዝ እንችላለን የሚል ጥያቄ በአእምሮዬ ውስጥ ነው የመጣው እና ባጭሩ ቁጭ ብሎ ሲያስቡት የተከሄደው መንገድ በጣም ግሩም በሆነ መንገድ ነው የተጀመረው አጨራረስ ላይ ግን አበላሽ ነው እና ይሄ ነገር እድል ቢያገኝ ኖሮ ወደፊት ለኢትዮጵያ እንዴት ይጣቀም ነገር ብሎ ትንሽ እንደ ፊሎሶፊካል በሆነ መንገድ ማሰቡና መቆጨቱ ይጣቀማል እኔ ጻፍኩት ለኔ ደግሞ ባጭሩ ማንንም ሰው በመጻፍ ይጣቀማል ስለዚህ እኔ በመጻፍ ተጠቅሜ ደግሞ እድል አግኝቻሁን ደግሞ እንዳቀመ ሌሎች ሰዎች በእኔ እድሜ ላሉ ሰዎች ወደፊት ለሚመጡ ሰዎች ደግሞ እኔ ሄድኩበትን ማካፈል አለብኝ እኔ ያየሁትን አላዩም ይህንን ለማሰብ ለሚፈልግ ወደፊት ኢትዮጵያዊ ትንሽ ቅርስ ማቆየት ያስፈልጋል በሚል ነው
መጽሐፉን መከፋፈል የሚቻል ይመስለኛል እኔ እንዳየሁት እርሶ በስንት ከፍልታል ይሄን መጽሐፍ
በእኔ እይታ መጽሐፉ የተከፋፈለው በአምስት ክፍሎች ነው የመጀመሪያው ክፍል መሰረታችን ታሪካችን ለብዙ መቶ ዓመታት የቆየው ጥንታዊው ስርዓተ ትምህርት ነው ባህላዊ ትምህርት የሚባል አለ ይሄ ባህላዊ ትምህርት ማንም ሰው የሆነ ሁሉ የሚያስተላልፈው ነው አባት ለልጁ እናት ለልጇ ከፍ ያለው ዝቅ ላለው በተፈጥሮ የሚያስተላልፈው ነው ቋንቋውን አበላሉን አሰራሩን በተፈጥሮ የሚያስተላልፈው ነገር ባህላዊ ትምህርት ይባላል እንግዲህ አሁን ይሄንን የጥንቱ ባህላዊ ትምህርት ምን ይመስላል ለሚባለው ነገር ለማግኘት የዛሬ ወጣቶች አንትሮፖሎጂ የሚማሩት ኤትኖሎጂ የሚማሩት አርኪኦሎጂ የሚማሩ ሊንግዊስት የሆኑ የታሪክ ሰዎች ሊፈለፈሉትና ሊያውቁት ይችላሉ የሚባለው ይሄ የመጀመሪያው ባህላዊ ትምህርት ነው የሁለተኛው የጥንታዊ ትምህርት ያልኩት እኔ በዚህ ጽሑፍ ላይ ያተኮርኩት በጥንታዊ ስርዓተ ትምህርት በተለይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የተቋቋመውን እስካሁንም ድረስ በመስራት ላይ ያለውን ሰፊ ስርዓተ ትምህርት እንደ ሁለተኛ ክፍል አድርጌ ነው ያቀረብኩት ስለሱ መነጋገር ይቻላል ልክ እንደሱ በኢትዮጵያ ውስጥ የእስልምና ትምህርት የተማሩ በየዛኑ አይነት ትምህርት እንዴት እንደተማሩ ሊቀርብ ይቻላል በዛው አይነት ምናልባት ደግሞ የቤተ እስራኤል አባላት የሆኑ ደግሞ ያንኑ ደግሞ ሊያቀርቡ ይችላሉ ይሄ መጽሐፍ ግን ትኩረቱ በተለይ በኢትዮጵያ ኦርቶዶክስ ቤተክርስቲያን ባቀረበችው ነው ምክንያት አለው የተደረገበትም እሱን ወደፊት ለመዘርዘር ይቻላል ሁለተኛው እሱ ነው ሶስተኛው ዘመናዊ ትምህርት የሚባለው በኢትዮጵያ እንዴት መጣ ነው አጀማመሩ እንዴት ነው ማን ጀመረው ማን አስፋፋው በአሁኑ ሰዓት እንደ ቀላል ነገር ወስደን የምንማረው በተጀመረ ጊዜ እንዴት ብልህ የሆኑ መሪዎች ነገሩን ጀመሩት በሚለው ስለ ዘመናዊ ትምህርት አጀማመር ነው ይሄ ሶስተኛው ክፍል ነው አራተኛው በእውነቱ በዚህ ትምህርት ላይ በተለይ ደግሞ የመጀመሪያው ትምህርት ተስፋፍቶ ደረጃ ትምህርት ተስፋፍቶ የኮሌጆች መቋቋም ለምንድን ነው ይሄ የመጣው መሪዎቹን ብልሆች የምለው ያለ ምክንያት አይደለም አንደኛ ደረጃ ትምህርት በሚያስፋፉበት ጊዜ ጎበዝ ጎበዝ የሆኑትን መረጥ መረጥ እያደረጉ ውጭ ሀገር ይልኩ ነበር ከፍ ከፍ ያለ ትምህርት ለመማር በአገራችን ስላል ነበር አንደኛ ለጥቂት ተማሪዎች ትምህርት ቤት ማቋቋም ራሱ ኢኮኖሚካል አይደለም ሁለተኛ ደግሞ ዝም ብሎ መቆየት ደግሞ ያስቴቋቋም ድረስ አሁንም ትክክል አይደለም መካከለኛው መንገድ ይዘው ሁለተኛ ደረጃ ትምህርት ቤት አንዱን ከፍተው ከዛ ጎበዝ የሆኑትን ውጭ ሀገር እየላኩ በኋላ ሁለተኛ ደረጃ እየተስፋፋ ሲሄድ በእውነቱ አሁን ብዙዎች ኢትዮጵያውያን ልጆቻችን እዚሁ ሀገራችን ሁለተኛ ደረጃ እየጨረሱ ነው ኮሌጃቸውንም እዚሁ ሀገራቸው ይማሩ ተብሎ የኮሌጆች ትምህርት እንዴት እንደተስፋፋ ይናገራል ይህ መጽሐፍ አራተኛው ክፍል ዩኒቨርሲቲው እንዴት እንደተቋቋመ ነው ይሄው እንግዲህ ኮሌጆች ተቋቋሙ እዛው ላይ አልቆመም የኢትዮጵያ ትምህርት ለከፍተኛ ደረጃ እነሱን እያስተባበረ የሚያስፈልጉትን ደረጃቸውን እያሻሻለ የሚያስተባብር ዩኒቨርሲቲ እንዲከፈት ተደረገ ስለዚህ ይሄ ክፍል ከተከፈተ ምን ተሰራ ምን ተደረገ ምን ችግር ገጠመው እንዴት ይህን ችግር ተቋቋመ የሚለውን ክፍል የሚያትት ነው በመጨረሻው ክፍል በዚህ ሁሉ ሂደት ምን ተማርን ለወደፊቱ ምን ችግሮች አሉ የሚሉትን ምን ጥያቄዎች አሉ ኢትዮጵያውያን ይሆንን ይህንን መሰረት አድርገን የወደፊቱ ትምህርታችን ለማሻሻል ምን እናድርግ የሚለውን ነገር ለመጠየቅ የመጨረሻው መደምደሚያ ክፍል ተቋቁሟል። ስለዚህ በእነዚህ በአምስት ክፍሎች ነው የተመደበው።
አዲሱ 600 ገጾች ያሉት ዳጎስ ያለ መጽሐፍ ነው። ዶክተር አክሊሉ በዝርዝር ዘርፎቹን እንደገለጹት እድሉ ያላቸው መጽሐፉን ቅጁን ያገኙ ያገላበጡ እንደሚነጋገሩበት እናስብና አንኳር አንኳር ጥያቄዎችን በማንሳት ውይይታችንን ገፋ እናድርግ። ከዘርዝሯቸው አምስት ዘርፎች ምናልባትም ወደ ዘመናዊ ትምህርት መሰረት ወደ ሆነው ጥንታዊ በሚል ሰየመውታል እርሶ፣ አገር በቀሉን ትምህርት መሰረት እናድርግና የኢትዮጵያ ከፍተኛ ትምህርትም ሆነ በአንደኛና በሁለተኛ ደረጃ ዘመናዊ ትምህርት ከመምጣቱ በፊት ዶክተር ጌታቸው ቀዳሚ ቃል ላይ ነጋዴውን ተከትሎ ትምህርት ያለበት ይሄዳል ይሉታል። የቆሎ ተማሪውን ታሪክ ይጨምራል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድም የእስልምናንም ጠቅሰዋል። ከሃይማኖቱ ጋራ ቋንቋ፣ ፍልስፍና፣ አስተሳሰብን አድማስ ሊያሰፉ የሚችሉ ትምህርቶችን መሰረት አስይዛለች። እስኪ ሽግግሩን እንመልከት። እርሶ በዚያ ሽግግር ወቅት የለቁንም ደግሞ ታሪኩን የጻፉለት ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ኮሌጅ ሲባል ከመጀመሪያዎቹ ተማሪዎች አንዱም ነውትና በማስተማርም በመማርም እድሜውን ያሳለፉበት ያ ሽግግር እንዴት መሰረት ይዞ ነበር? ዘመናዊውን ስንቀበል የቤታችንን ጣልን ወይስ አብረን ያሻገርነው ነገር ነበር?
አድማጮች ውይይቱ አልተቋጨም። በኢትዮጵያ ዘመናዊ ትምህርት ታሪክ ላይ ያተኮረው አዲሱ መጽሐፋቸውን ተንተርሶ ከዶክተር አክሊሉ ሀብቴ ጋር የጀመርነው ወግ አልተቋጨም፣ ሳምንት ይቀጥላል። ለአሁኑ ግን እንግዳችንን ዶክተር አክሊሉ ለጊዜያቸው እናመሰግናለን። እግዚአብሔር ይስጥልን።
አሁን የአዲስ አበባ መስኮት
ሊከፈት ነው።
ሰላም አዲሱና ሉላ፣ እንዴት ሰነበታችሁ? ወደ ዛሬው ፕሮግራሜ ከመግባቴ በፊት ባለፈው ጊዜ አስታውሱ እንደሆነ ይህንን የያዝነውን ወቅት ወይም ደግሞ ክፍለ ዘመን መጸውን ጸደይ እያሉ ይዘፍናሉ፣ ይጽፋሉ፣ ይገጥማሉ። ይሄ ትክክል እንዳልሆነ ገልጸናል። የጠቅላይ ቤተ ክህነት የሊቃውንት ጉባኤም እነዚህ የወቅቶቹ የክፍለ ዘመኖቹ ቅደም ተከተል ተጠብቆ መሄድ እንዳለበት አበክረው ያስገነዝባሉ። ባለፈው ጊዜ ክረምት መጸው ጸደይ ሀጋይ የተባለው ትክክል አይደለም፣ ክረምት መጸው ሀጋይ ጸደይ ነው ትክክለኛው አካሄድ። ይሄ ጥቅምት ወር አለቀቀኝም አዲሱና ሉላ። ዛሬ ደግሞ እዚሁ በተከፈተልኝ መስኮት ላይ ሆኜ ስለ ጥቅምት አንድ አጥንት ላጫውታችሁ ፈለግኩ። አቶ የምሩ አድምጤ የመገዘዝን ተራራ እንዲሁም ደግሞ የጣር ማበርን ነፋስ ብርዱን ቅዝቃዜውን እያነሱ በጥቅምት አንድ አጥንት ይሉናል።
አባቶቻችን ጥንት በዚህ በቆላው ሳይሆን ከዚህ ከመገዘዝ እስከ መሀል ሜዳ ድረስ ባለው ተራራ ላይ በጥቅምት ከፍተኛ ብርድ ይሆናል፣ ቅዝቃዜ ይሆናል፣ አመዳይ ይሆናል። እንዲያውም አመዳው ነጭ ነው፣ ነጭ አመዳይ። ያንን የሆነበት ጊዜ አባቶቻችን ምን ያደርጋሉ? ያድራሉ፣ በጋርደው ያንን ጮማ አዘጋጅተው ምን ይሉ ነበረ? ይህንን ስጋውን ተሰርቶ በእንጀራ ብንቆርሰው ሆዳችን ውስጥ ይገባል። ነገር ግን አጥንቱን ስንግጥ በከንፈራችን ላይ ያወዛዋል። በዚህ አይነት በጥቅምት አንድ አጥንት ብለን የምንናገረው ከንፈራችንን ስለሚያዋዛልን ነው ብለው ነው የምናገሩት አባቶቻችን።
ስለዚህ በጥቅምት ሲመጣ ይህን ብርዱንም ውርጩንም ቅዝቃዜውንም ለመከላከል የግድ በጥቅምት አንድ አጥንት ያስፈልጋል ማለት ነው።
ማንም ሰው ሲሆን በቤቱ ካይሆንም ተጎረቤቱ በጥቅምት አንድ አጥንት የማይበላ ሰው አንድ አጥንት የማይጥፍ የለም። ብርዱ ምንም አይነካቸውም። በቃ እጃቸውም ሆነ ከንፈራቸውም ሆነ ማንኛውንም ይቋቋሙታል። በብርድ ምክንያት ነው፣ ብርድ ስለሆነ ነው በጥቅምት አንድ አጥንት የተባለው። ሌላ ምክንያት የለው። አሁን በቀደመታ አንድ አባት አሉ መሀል ሜዳ ደውዬላቸው፣ ዛሬም ቢሆን ይህንን ካናደርግ አናልፈውም በጥቅምት አንድ አጥንት የምንለው በዚህ ደረጃ ነው ብለው አስፈልገውኛል። መሀል ሜዳ ደውዬ ነበረ በቀደመታ። ጥቅምት ከፍተኛ ወር የብርድ ወቅት ነው።
ነፋስም አለ፣ ኃይለኛ ነፋስ አለ።
እንዲ በጥቅምት ብርድ ባልሆ አንድ ልብስ አይበቃው፣ ሶስት አራት ልብስ ለብሶም አይበቃም። አመዳው ሌላ ነው።
መገዘዝ አርማ በር እንዴት ይቻል ይሆን? እንደው
እንዴቱ ቆፈለለኝ ይላል እንዴ ጭብጥ ብሎ ቁጭ ነው። አንድ ሰውዬ ምን አለ ይባላል፣ አርማ በር ሞቼ በደንብ ከምቀበር ሮቢት የዚህ አጥንቴን ፀሐይ ሙቀዋለ ይባላል አንዱ ሰው። ለምሳሌ ጥቅምት ስንል ከነሐሴ መጨረሻ ጀምሮ መስከረም ከፍተኛ የልጅ ከንፈር የመሰለ አበባ የሚታይበት ወቅት ነው። ንቦቹ ይህንን ንጹህ አበባ የኔ ከንፈር የመሰለውን አበባ ቀስመው የሚሰሩት ማር ንጹህ ነው። በቃ ንጹህ ምንም ቆሻሻ የሌለበት ንጹህ የሌለበት ማር በመሆኑ የጥምት ማር ይባላል። አባቶቻችን ደግሞ ምን ይላሉ? በእስጢፋኖስ የተቆረጠ ማር ለትምህርት አብነት መድኃኒት ነው ይላሉ አባቶቻችን ሊቃውንቶች። በዚያ ነው የሚጠቀሙት። እንዲያውም አንድ ነበሩ ፈለንጋይ ማርቆስ አለቃ ካሳ ማዘል ካሳ የሚባሉ ልጆቻቸውን ቤተሰቦቻቸውን ሚስትየዋ ካረጉ በስድስት ወር ነው ይባላል እናቀምቷቸው። በስድስት ወር መድኃኒት እንዋጣለን ለሚስታቸው ሰባቱ ሲወለዱ በሙሉ ሊቃውንቶች ናቸው ይባላል።
ገና ሲወለዱ
በስድስት ወር ነው የነ መላከ ሰላም አዲስ አያት ማለት ነው።
አዎ አዲስ ወልደየስ። አዎ
አዎ የሱ አያት ናቸው። አለቃ ካሳ ማዘል ካሳ ይባላሉ። ሚስታቸው ሲያረግዙ በስድስት ወር ነው። ሴትም ሆነች ወንድም ሆነች እሷ ያን መድኃኒት ተቀመጠች። ሲወለዱ ሁሉም መምህር ሆኑ። ትንሽ ነው የሚማሩ ሁሉም ሊቃውንት ነው የነ መጋቢ አዲስ የመነ መምሬ ማዘያት ማለት ነው።
ማዕበል የተባሉትም እንግዲህ ለዚህ ነው ያወርዱታል ማለት ነው። እንደ ማዕበል እኔውን ሁን
ማዘልካ ሳይዳሩ ነበር እሳቸው።
አቶ የምሩ አድምቄን ከልብ አመሰግናቸዋለሁ። አዲሱና ሉላ የዛሬ ዝግጅቴን እኔ ፈጸምኩ። እንግዲህ ወደ ቦታ ይልመለስ።
ስለ ኳስ ልናወራ ነው ማለት ነው አሉላ?
አዎ
ይሄ ጩኸት ንትርክና ጭቅጭቅ ቢያንስ ለ15 ደቂቃ ያህል ያለማቋረጥ ተካሂዷል። ልክ የዛሬ 15 ቀን ዳላስ ቴክሳስ ውስጥ አሉ።
ለምን ወይም ምንድነው አልልህም። አዲሱ በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ባካሄደው የአለቆች ምርጫ ላይ ተገኝተ ነበርና ከዚያ ያገኘው መሆኑን አውቃለሁ። እስኪ ቀጥል አዲሱ። ግን መደማመጥ የሌለበት ስለሚመስል ዲሞክራሲያዊ የመሆኑ ነገር
እውነት ነው። እኔንም ገርሞኛል። አንዱ የገረመኝ ይሄ ነው። ይሄ ጩኸትና ጫጫታ አልፎ አልፎም ዘለፋ አዘል የቃላት ጦርነት የተሰማ ነው። ግን በፕሬዝዳንት ምርጫው ላይ ብቻ ነበር። በዚያን ጊዜ የህዝብ ግንኙነት ሹም፣ የውድድሮች አስተባባሪ ሜንቶርና ኮርዲኔተር የሚሉት ኦዲተር፣ የቢዝነስ ወይም የንግዱ ማናጀር ተመርጠዋል። ያኔ ብዙም ጩኸት አልነበረም፣ እንደውም አልተሰማም ማለት ይቻላል።
ለምንድን ነው ታዲያ በተለይ በፕሬዝዳንቱ ምርጫ ይህ የሆነው ትላለህ አዲሱ? ሌሎችም ስልጣንና ኃላፊነት ያላቸው ይመስለኛል።
እኩል ስልጣን አላቸው ግን እንግዲህ ይመስላል እንጂ አስቸጋሪ ነው። እኔም ከልምድ እንደማውቀው አንደኛ ህጉ ለፕሬዝዳንቱ ብቻ የሚሰጠው ፕሬዝዳንቱ ብቻውን ለመፈጸምና ለማስፈጸም የሚችላቸው መብቶች አሉት። ከዚያ አኳያ አንዳንዶቹ ከአቶ ጌታቸው ጋር ያልተግባቡባቸው ነገሮች ስላሉ ፌዴሬሽኑ ራሳቸውም እንደሚያምኑት ለሁለት ተከፍሏል። አሁን እንግዲህ እነዚህ አባላት የተሰበሰቡት ማለት ነው ለፕሬዝዳንትነት የሚጠቁሙት ሁለት አይነት ሰዎች ሊሆኑ ነው ማለት ነው። አንዱ የአቶ ጌታቸውን ራዕይ የሚያስቀጥል ነው ብለው የሚያምኑበት፣ ሌላው ደግሞ አይ አዲስ ራዕይ ያመጣል፣ ይልቁንም ስለ ኳስ የሚያስብ ለተጫዋቾች ደህንነት የሚቆረቆር ያስፈልጋል የሚሉ ሁለት ጎራዎች። ለማንኛውም እንግዲህ ጌታቸውና የእርሱ ደጋፊዎች ይፈልጉታል የተባለው አብይ ነውርልኝና አዲስ ራዕይ አለው የተባለለት ደግሞ በቅጽል ስሙ ሻፍት የሚባለው ተካልኝ ሀብተ ስላሴ ተጠቆሙ። መድረኩ ለውይይት ሲከፈት የሆቴሉ መሰብሰቢያ አዳራሽ መልሶ ቀውጥ ይሆነ።
አዲስ እጅላፊ እንዳልነበረ ተስፋ አደርጋለሁ። ለማንኛውም ዘገባህን ቀጥል እስኪ።
ቅድም አንዱ ገረመኝ ለምንድን ነው ለፕሬዝዳንት በሚደረገው ምርጫ ጊዜ ብቻ መጫጫህ የሚኖረው ብያል ነበር። ሌላው የገረመኝ ደግሞ ይሄ ነው። ምርጫው ከተጠናቀቀ በኋላ የሚታየው ጸጥታና ስነ ስርዓት፣ የምርጫውን ውጤት የመቀበል ሁኔታ እንኳን እጅላፊ ለጆሮ ይከብዳል የሚባል ኃይለ ቃል የለም። በጣም ነው የገረመኝ። እንዲያውም ካሁን አሁን ታያዙ ነበር የምለው ግን መደንገጤን ያየ አንዱ አጠገቤ ነበረ። አይዞህ ጋሽ አዲሱ የተለመደ ነው ዲሞክራሲ አይደል አለኝ። ለማንኛውም ወደ ድምጽ አሰጣጡ ስንሄድ ስለ እያንዳንዳቸው እጩዎች ደጋፊዎቻቸው ተናግረውላቸዋል። ከነዚህ መካከል የዴንቨሩ ዳዊት አጎናፈር አንዱ ነው። ንግግሩ ጉራማሌ ነበር። እንግሊዝኛም አማርኛም ብዙም አልተወደደለት። ልዩነታችንን አያጠብም፣ ወደ አንድነት አያመጣንም ይሄ ንግግር ብለው የተቹዋሉ። የዳዊት ንግግር እንዲህ ነበር።
ስላብይ ነው የምናገረው ይችን ይህ ለኳንታል ይችን ይህ ለኢንፍለክት በአብይ ኢንቴግሪቲ ያለ ስሙን ያለ
ማንንም ሰው አለምን ወይ ሄዶ አታከራ ከትንሽ ከትልቁ ብሎ ይሰራል ከቆሻሻ ማንሳት ይከፈልበት
ሻፍትን ተካልኝን በመደገፍ ደግሞ ስንታየው ይሄን ተናግሯል አሁን ድምጽ ነው የሚለየው ቁጥራውን እንስማ በመጀመሪያ ለአብይ ነው የተቆጠረው አሁን ደግሞ የሻፍት ማለት የተካልኝ ተራ ነው የሚቆጠረው ለሱ ድምጽ የሰጡ ማለት ውጤቱን እንስማ አቤት እኔ መቼም ስርዓታቸውን አድንቄያለሁ ከዛ ሁሉ ጭቅጭቅና ከቃላት መወራወር በኋላ አብረው ሲሳሳቁ አብረው ሲያወሩ አይቻለሁ እና የዘመን አሜሪካ ስፖርትና ባህል ፌዴሬሽን የሽማምንት ምርጫ ዲሞክራቲክ ነው ቢባል በእውነቱ ማጋነን አይሆንም እላለሁ ሌሎች የተዘብኳቸውን ልጨምር አንዱ በጣም ይቃወም ነበር ያሁኑን ተመራጭ ለፕሬዝዳንትነት የተመረጠውን ከረር ያለ ንግግርም አድርጎ ነበር አጠገቤ ነበር የተቀመጠውና እንደዚያ በኃይልና በቁጣ ስትናገር ቆይታ አሁን የምታሳየው ሁኔታ ጥሩ ነው ተገርሚያለሁ በጣም አድንቄሃለሁ ብለው የራስ ቤት ነው በራስ ቤት ላይ ቦምብ አትወረውርም ነው ያለኝ ለሆነቱ በጣም ጥሩ ለዲሞክራሲ የመገዛት አቋም ነው ሌላው የመቻቻል ባህሪ ያየሁበት ሁኔታ ለፕሬዝዳንትነት ተወዳድረው ያልቀናውን ሻፍትን አዲስ የተመረጠው ፕሬዝዳንት አብይ ለሌላ ስልጣን ማለት ለውድድሮች አስተባባሪነት ቶርናመንት ኮርዲኔተር ይሉታል ለዚያ መርጦት ያለ ብዙም ድካም ያለ ብዙም ተቃውሞ ሊመረጥ ይችላል ሻፍት አሁን እንግዲህ ስራ አስፈጻሚው ኢሲ ውስጥ ሌላም ኃይል ገባ ማለት ነው ይሄ ደግሞ ብዙዎቹን አረጋግቷል አስደስቷል ሌላ የኒውዮርኩ ሰለሞን አሰፋ ለኦዲተርነት ተጠቆመ በነገራችን ላይ ሰለሞን ፕሮፌሽናል ኦዲተር እንደሆነ ተነግሮኛል አብሮ ከሱ ጋራ የሳንዲያጎ ቡድን ተወካይ ወጣቱ አበበ ፈረደ ተጠቆመ በዚህ ጊዜ የኒውዮርኩ ሰለሞን አይ ወጣቶችን ማሰባሰብ አለብን ወጣቶችን ማስገባት አለብን ስለምንል ግድ የለም እሱ ይወዳደር እኔ በፈቃዴ ቦታውን ለርሱ ለቃለሁ ብሎ ወጣቱ ተመረጠ ይሄ ጥሩ መንፈስ ነው በእውነቱ አሁንም ሌላ ስራ አስፈጻሚው ውስጥ የሚወደዱ አባላት ብዙ ናቸው አንዱ የስራ ዘመኑን 3 አመቱን የጨረሰው የቢዝነስ ማናጀሩ አለም አበበ ነበር በሙሉ ድምጽ እሱ ራሱ ይቀጥል ተባለና ለሌላ 3 አመት ተመረጠ እንግዲህ የኤስኤፍኤን የኦክቶበር የጥቅም ስብሰባ ይሄን ይመስል ነበር በስብሰባው የታየ ግን ያላነሳውት አንዳንድ ነጥብ ይኖራል በተለይ ሪፖርት አቅራቢዎች ያነሷቸውንና ከአንዳንዶቹም ቅሬታ የተሰማባቸውን የሚመለከት ነው ለያ ጊዜ እናቀርባለን የስራ ዘመኑን የጨረሰውን አቶ ጌታቸው ተስፋዬን ከአዳዲሶቹ ተመራጮችም አነጋጋሪ የተባሉትን ሰዎች አነጋግሬያለሁ ያንንም ወደፊትም እናቀርበው ነው በጣም አስፈላጊና ሊወሳ የሚገባው ጉዳይ ይህ ፌዴሬሽን ለተጫዋቾች ጤንነት ምን ያህል ይጠነቀቃል የሚለው ነው ወይስም ብሎ መጠቀሚያ ብቻ ነው ያረጋቸው በእንዲህ አይነቱ ስብሰባ ስለ ኳስ ከማውራት ይልቅ ስለ ሌላ ነገር ስለ ትርፍና ኪሳራ ስለ ድንኳን ስለ መግቢያ ዋጋ ስለ መኪና ማቆሚያ ወዘተርፈ ተነግሮ የኳስ ጉዳይ የተጫዋቾች ጤንነት ሁኔታ ብዙም አይወሳም ያሉኝ ጥቂት አይደሉም ለምን ተጫዋቾቹ መስለውን የዚህ አመታዊ ስብስብ ምክንያቶች ቅሬታ ያላቸውን አነጋግሬያለሁ ገንቢ በሚሆንና ለወደፊቱ ጥንቃቄ የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 እስከ 4 ሰዓት በ19ና በ22 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
ፕሮግራሙን ካቀነባበረልን ንጉሶ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች አዲስ አበባና
አሉላ ከበደ በዚሁ እንሰናበታለን።
ሰላም ደህና ደሩ።
This program has come to you from the Voice of America, Washington.